ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተን እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ነሐሴ 28 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ነሐሴ 28 ቀን 1370 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ?
እስከ መቼ?
አርብ ነሐሴ 26 ቀን 2015 ዓመተ ምህረት በኢትዮጵያ የመጀመሪያው የፖለቲካ ፓርቲ ኢህአፓ ራሱን ኢፋ ያደረገበት ቀን በመላ አባላቱ ታስበውሏል። በመፈቻ የምንለው አለን። በፍካሬ ዜና ዝግጅታችን በፋኖ ትግል ዙሪያ ያለውን ፖለቲካ እንፈትሻለን። በመጨረሻም አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መስራች አባልና የከፍተኛ አመራር ኮሚቴ አባል በ2010 ዓመተ ምህረት ነሐሴ ወር ሰጥተውት የነበረውን ቃለ ምልልስ አሰምተን ዝግጅታችን ይጠናቀቃል።
ናቲ 26 ከባሩ ድባሩ ድሰልቆ ተቃታ ቃታ ፈክቆ ከርጭት ርጭት ተኩሶ ከስንታክ ስንታል ወጥሶ የዋይታ የሪታይም ባውዱ የየዬ የኖሄ ዮዮ ዓለም የግብጌቱ የሰቆቃ ሙሽሙሹን የኮሶሬት ድፍድፉን እንትፍላን እንደምለሁልኝ እጅ በቃኝ ዓለም ዘላለም ትግል ሕይወቴ ሞቴ ትግል ሞቴ ሕይወቴ ትግል ብሎ ኢህአፓ የላባደር ፓርቲ አደባባይ ወጣበት ለወዳጅም ለጠላት ለዘመድም ለባድ ለትልቁም ለትንሹም ሆ ለጭቁን የጮኸበት ቼ ለመዝብሩ ያዜመበት የምስራች ያገኘበት እነሆ ዛሬ
48 ዓመት። በ1964 ዓመተ ምህረት የተመሰረተውና በህቡ ሲደራጅና ሲታገል የነበረው ኢህአፓ ነሐሴ 26 ቀን 1967 ዓመተ ምህረት በዕለተ አርብ በመላ ኢትዮጵያ ራሱን ይፋ ያደረገበት 48ኛ ዓመት መታሰቢያ ነው። መዳብም አይደለም ነሐስም አይደለም ቆርቆሮም አይደለም ላስቲክም አይደለም ወርቅ ነው የኛ ጌጥ ከቶ አይበሰብስም በሳት ተፈትኖ ነጥሮ የወጣ ጌጥ እንደምን ደስ ይላል ካንገት ላይ ሲቀመጥ ያፓ ጌጣችን ያፓ ሀብታችን የማይዝግ የማይነቅስ የግል ሀብታችን ቃል ኪዳናችን ነው የደም አደራችን በህይወት አሰፋ ነሐሴ 26 የጭቁኖች ፈንጠዝያ ቀን ነሐሴ 26 ቀን 1967 ዓመተ ምህረት ኢህአፓ በመላ ኢትዮጵያ በልዩ ልዩ ቋንቋዎች መርሃ ግብሩን ባንድ ቀን አሰራጭቶ ህልውናውን ለህዝብ አሳወቀ። የድርጅቱ ደጋፊ አንድ መጽሔት የጭቁኖች የፈንጠዝያ ቀን ነው ያለው ሲሆን በዚያው ልክ ለጨቋኞች ሁሉ የመርዶና ሀዘን ቀን መሆኑም ድርጅቱን ለገደገፈው ህዝብ ሁሉ ግልጽ ነበር። የህዝብ ትግል አጥቶት የነበረውን ድርጅት መሪነት አግኝቶ ትግሉ እመርታን አሳየ። ድርጅት መስረታውና አዋጁ ብዙ ዝግጅትና ትግልን የጠየቀ ተግባር ነበር። የተወሰኑ ወጣቶች ድንገት አንድ ቀን ብድግ ብለው በባዶ ድርጅት መሰረት ያሉበት ሂደት አልነበረም። ብዙ ተነቦ ተጠንቶ ዝግጅት ተደርጎ ነው በነሐሴ 26 ቀን ኢህአፓ ህልውናውን ለህዝብና ለዓለም የገለጸው። የውጭ ኃይሎች ሊፈጥሩበት የሚችሉትን ጫናና ተጽዕኖም በቅድሚያ በመረዳት ሰሞን ሳይስታውቅ ሸፋፍ ነውና በህቡ የመታገልን ስልት እውን አድርጎም ቆይቷል። ዛሬ በዚህ በዚያ መስራች ነበርን ሊቀመንበር ነበር ወዘተ ብለው ሊመጻደቁ የሚጥሩት መስራችም አመራርም አልነበሩም። ዛሬ ብዙ ሊጨፍሩለት የተነሱት ብርሃነ መስቀል ረዳ እንኳን የተሳተፈበትን አውሮፕላን ጠረፋ የተነሰሰም አልነበር። ወጣ መረደም የኢህአፓ ምስረታ ታሪካዊ የሆነው የመጀመሪያው ዘመናዊ ፓርቲ ህዝባዊ ፕሮግራም ይዞ የተነሳ ለዴሞክራሲና ህዝባዊ ስልጣን ዓላማ የተደራጀ በመሆኑ ብቻ ሳይሆን በመላ ኢትዮጵያ ኢትዮጵያዊነትን አስቀድሞ የተደራጀም በመሆኑ ነው። ኢህአፓ ኢትዮጵያ ብሎ ሲነሳ እነወያኔና ኦነግ ብሔረሰብ ብለው ጠበው ጸራቢዎት እንቅስቃሴን አስቀድመው ነበር። ኢህአፓ መፈክሩና አቋሙ ህዝባዊና ኢትዮጵያዊ በመሆኑ ለማደግና ለመስፋት ብዙ ጊዜ አልወሰደበትም። ህዝቡ በስፋት ደግፎታል። መራገብሩ የህዝብ በመሆኑ ህዝብ ወዲያውኑ አቅፎታል። ድርጅቱ አባላቱን ያስተማረና ያነቃ በመሆኑም ንቃቱ ቁርጠኝነቱ አርአያ ሆኖ ህዝብን አነቃቅቷል። አርሶ አደሩ እንዴትስ መሬት ላራሹ ብሎ የቆመን ድርጅት ይቃወማል? ላባደሩ መብት ይከበር ያለውን ድርጅትስ እንዴት አይደግፍ? ሰፊውዝ ደግሞ ዴሞክራሲያዊ መብቱን ሊጠበቅለት ጠበቃ የሆነለትን ድርጅት ለምንስ ሙሉ በሙሉ አይቀፍ? ይህ አሁንታዊ ክስተት ውሎ አድሮ ለድርጅቱ ጠንቅ ሊሆን እንደቻለም ተገንዝበናል። ድርጅቱ ሲሰፋ ሲስፋፋ በጥብቅ የነበረ ምስጢራዊ አሰራሩ እየላላ ለድርጅቱ አባልነት ብቁ ያልነበሩ እየተመለመሉና ድርጅታዊ መዝረክረክ እየተከሰተ መምጣቱ አልቀረም። ድርጅቱ ሲጠነክርም ለስልጣን የሚቋምጡትና አንጃ ለመሆን የወሰኑትም ተከሰቱ። አቋራጭ ፈላጊዎች ማለት ነው። ዴሞክራሲያዊ ግንባር በሚል ድርጅቱን አዝረከረኩት ማለትም ይቻላል። ድርጅቱ በከተማ ራሱን የመከላከል እርምጃ መጀመር የተገደደው በፖለቲካው ትግል ሽንፈት የደረሰባቸው ድርግና አጋሮቹ ጦርነት ስለከፈቱበት እንጂ በዚህ ስልት ወደ ስልጣን ሊመጣ እቅድ ከቶም አልነበረውም። ራሱን መከላከሉን ግን የሚጸጸተው ሳይሆን በሚገባ ተደራጅቶና ተጠናክሮ ምድረ ባንዳን ሊቀጣ አለመቻሉ ነው ቀር የሚለው። ኢህአፓዎች ታሪክ ሰርተዋል። የባንዳነትና አንጃነት ውደቅነትንም በትግል አሳይተዋል። ሞት አይፈር የሆነው ቡከኖችን በአደባባይ አሳፍረዋል። ራሳቸውን ሰው እንጂ እጅ ሰጥተው ጓዶቻቸውን አጋልጠው አልሰጡም። ትላንትም ዛሬም የድርጅት መሪዎች ነንባዎች ብርክ ይዟቸው አንዳንዶቹማ ሊቀመንበር መንግስቱን አገናኙን እያሉ እየለመኑና የዛሬዎቹ ደግሞ ባፍጢማቸው ተደፍተው ያምባገነን ጫማ እየሳሙ ድርጅትንም ህዝብንም ሲያዋርዱ ለመታዘበቅተናል። ኢህአፓን ከውስጥ የወጡ አንጃዎች በየጊዜው በጣም ጎድተውታል። የናፎር ሽንጉርጉር ነው ተብሏል። ተስፋዬ ደበሳይን በወለደችበት ብርሃነ መስቀልን ወልዳለች። እነጸጋዬ ደብተራውን በወለደችበት በላይነህ መርሻን አንጃውን ወልዳለች። እናበራሽ በርታን በወለደችበት እነገነት ሰውዴንም ወልዳለች። ሁሉንም የመጣውን ተቋቁሞ ኢህአፓ ብዙ ጥቃት ቢደርስበትም መርሁን ሳይክድ ይኸው እስከዛሬ ጸንቶ በመቆየቱ ዛሬም ዘረኞች ዋና ጠላት ብለው በግራ ቀኝ ይዘምቱበታል። ግን ሊያጠፉት ከቶም አልቻሉም። ወያኔ፣ ሻቢያ፣ አሜሪካ፣ አረብ አገሮች ሁሉ ትናንትም ዛሬም በጋራ የሚረባረቡበት ኢትዮጵያ ብሎ ጸንቶ ስለቆመ ነው። ኢትዮጵያዊነትን ያነገበ ሰንደቄ አረንጓዴ፣ ቢጫ፣ ቀይ ነው ያለና የጸና ጸረ ዘረኛ ድርጅት በመሆኑ ነው። ሰማዕትን በክብር እንዘክራለን። ትግል ያልነው ከምር ነበርና ግንባራችንን ሳናጥ ለኢትዮጵያ ትግላችን ቀጥሏል። ድል ለኢትዮጵያ ሕዝብ፣ ሀገር አድን ትግል፣ ቀጣይ ጽናት ለኢህአፓ።
ለቀይ ተፋላሚ ከጎኛ ታገለ ህግ የበላይ ይሁን ብለህ ተማርከው ሉዓላዊነትን በክብር ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ ግንባርክን አሳየ ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነ ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን፣ እንተቻለን።
በአማራ የተከፈተው ጦርነት የዓለም አቀፍ የጦርነት ስነ ስርዓትንና ደንብን ያልተከተለና የጣሰ በመሆኑ በንጹሃን ላይ መራርና ተደራራቢ ጥቃቶችንና ሽብሮችን የሚያስከትል መሆኑ በስፋት እያነጋገረ ይገኛል። ከዚህ ቀደም በአማራ በተደጋጋሚ ለተፈጸሙ ወረራዎች የተሰጡ የነበሩና በአሁኑ ወቅት እየተሰጡ የሚገኙት ምክንያቶች ዋነኛ ሳይሆኑ ማስመሰልና ማጭበርበሪያዎች መሆናቸው ይታወቅ ይገባዋል ተብሏል። ከወልቃይት ጠገዴ እና ከራያ የመሬት ነጠቃ የማንነት ጥያቄ በላይ ምን የፖለቲካ ጉዳይ ሊሆን እንደሚችል በስፋትና በጥልቀት ማተኮር እንደሚገባ የፖለቲካ አዋቂዎች ያስረዳሉ። ለዚህ እንደ አይነተኛ ማስረጃነት የሚጠቀሱት በአማራ ላይ የተፈጸሙ የሚገኙት የዘር ጭፍጨፋዎች በስልትና በተደራጀ ሁኔታ ቀደም ሲል በፋሽስቱ ወያኔ ላለፉት 5 ዓመታት ራሱን ብልጽግና እያለ የሚጠራው ፋሽስታዊ ቡድን በቀጥታና በዘዋሪ የተለያዩ አሸባሪ ቡድኖችን በመጠቀም እጅግ ዘግናኝ መጠነ ሰፊ ማፈናቀል፣ እያፈኑ መሰወር፣ እየጨፈጨፉ በጅምላ በአንድ ጉድጓድ መቅበር መካሄዱን በአሜሪካና በአውሮፓ በአደባባይ የተደረጉ ሰልፎች በማጋለጥ ከዚህም በላይ ይህን በአማራ ላይ እየተካሄደ ያለውን የዘር ማጥፋት ዘመቻ በፎቶዎች በተንቀሳቃሽ ምስሎች ከየስፍራው በተአምር ሕይወታቸው የተረፉ የሰጧቸው በቃል ማስረጃዎች በማስደገፍ የተደረጉ የፍትህ ዘመቻዎች ሊደመጡ አለመቻላቸውን ምስጢር በአማራ ላይ የተፈጸሙ ከሚገኙት ግፎች ጀርባ የባዳን ኃይሎች ሰልፍን አማራውን ከፊል ለፊት የሚታየውን ብቻ ሳይሆን ፍካሪውንም ወሰብሰቡንም መፍታት የትግሉን ግብ በግልጽ ለማየት ያስችላል። የበርካታ አዋቂዎች አቋም መሆኑን ተረድተናል። በቅርቡ የወጡ ከሚገኙ መረጃዎች መገንዘብ የተቻለው በሰሜን እዝ ላይ የተፈጸመው ወረራና ጭፍጨፋ በተወሰኑ የፋሽስቱ ወያኔ ቁንጮዎችና በአሸባሪው የኦሮሞ ጽንፈኛ ቡድኖች በጋራ በጎነጎኑት ሴራ መሆኑ እየተጋለጠ ነው። ፋሽስቱ ወያኔ እስከ ጣር ማበር ሊንደረደር የቻለው ብልጽግና በተባለው ፋሽስታዊ ቡድን የሎጂስቲክ ሙሉ ድጋፍ መሆኑ ተጋልጧል። ፋሽስቱ ወያኔ እናቶችን፣ እህቶችን፣ ህፃናትን በቡድን ሳይቀር ባሰቃቂ ሁኔታ ደፍሮ አሜሪካና አጋሮቿ የወያኔን ግፍ ለመብታቸውና ለህልውናቸው በተፋለሙት የአማራ ኃይሎች ላይ ማላከካቸው ለምን መዋሸቱ አስፈለገ የሚለው ጥያቄ ምላሹ ለዋነኛው ለምን አማራን መውጋትና ማስወጋት አስፈለገ ለሚለው ምላሽ ያቀርባል። አሜሪካና ሸሪኮቿ ስር የሰደደ አማራ ጠል አቋም በመያዛቸው በተደጋጋሚ ጽንፈኛና አሸባሪ ቡድኖችን በዲፕሎማሲና በገንዘብ እየደገፉ መሆናቸውን ከይቅርታ በላይ የሆነ ታሪክ የማይረሳው ሐቅ መሆኑ ተደጋግሞ ሊነገር ይገባዋል ተብሏል። ሌላው ፋሽስቱ ወያኔ ባካሄደው የወረራ ጦርነት ወቅት የአማራ ልዩ ኃይልና የፋኖ አርበኞችን ፋሽስቱ የኦሮሞማ አገዛዝ ከኋላ እየመጣ በርካታ የአማራ አርበኞችን መግደሉ ጦርነቱ የሴራ ለመሆኑ ግዝብ የነሳ ማስረጃ መሆኑን ብዙዎች ይናገራሉ። አማራ የዛሬ 4 ወር በፋሽስቱ ብልጽግና በሚባለው ቡድን የተከፈተው ጦርነት በኃይል ትጥቅ ለማስፈታትና ከላይ የትግራይን ግዛት የአማራ መሬቶች የሆኑትን ወልቃይትና ራያን በመስጠት ከታች ሰሜን ሸዋን፣ ኮምቦልቻንና ደሴን በኦሮሞማ በመጠቅለል ሁለቱን እንዲገነጠሉና ራሳቸውን የቻሉ ሁለት አገራት እንዲሆኑ የአሜሪካ ድጋፍም የተቻላቸው መሆኑን መገንዘብ ተችሏል። አማራዊ በዚህ ወቅት እየተካሄደ የሚገኘው ጦርነትን ጨምሮ የቀይ መስቀልና ሌሎች ተመሳሳይ ዓለም አቀፍ የሰብአዊ መብት ድርጅቶች በየጦርነት አውድማው ላይ አለመገኘታቸው በገለልተኝነት እንደሚያገለግሉ የሚገልጸው መርሃቸው የወረቀት ላይ ብቻ መሆኑን በርካቶች ያስረዳሉ። እንደሚታወቀው በተደጋጋሚ በአጣዬ የቀይ መስቀል አምቡላንስ የኦነግ አሸባሪዎችንና ስንቅና ትጥቅ ለማቀበያነት መዋሉ የዓለም አቀፍ የግጭትና የጦርነት ሕግን ያፋለሰ መሆኑ በታሪክ የተመዘገበ መሆኑን ብዙዎች ያስረዳሉ። ቀይ መስቀል በዚህ ወቅት እየተካሄደ የሚገኘው ጦርነት ቁስለኞችን በማንሳትና አስከሬን በመሰብሰብ የመሳተፍ ግዴታውን አለመወጣቱ ነጻ ድርጅት ሳይሆን የፋሽስቱ አገዛዝ ተቀጽላነቱን አጋልጦታል ተብሏል። ከዚህ በተጨማሪም የኢትዮጵያ አየር መንገድ የዓለም አቀፍ ሲቪል የበረራ ስርዓቶችና ደንቦችን በመተላለፍ በተደጋጋሚ ያገዛዙን መኮንኖች፣ ኮማንዶዎችና የጦር መሳሪያዎች ወደ ባህር ዳር ማጓጓዙ ሊጋለጥና የበረራ ማዕቀብ እንዲጣልበት መታገል ይገባል የሚለው ሐሳብ በርካቶችን ያስማማል። ጦርነቱ ሊካሄድ የሚገባው የጦር መሳሪያ አንግቦ ከሚታገል ኃይል ጋር ነው እንጂ ከሰላማዊ ነዋሪዎች ጋር ባለመሆኑ ንጹሃንን መግደል፣ የታዳጊ ወጣት ብልትን መስለብ፣ በከባድ የጦር መሳሪያዎች እና በድሮን የገበሬዎች መንደሮችን መደብደብ የጦርነት ወንጀሎች በመሆናቸው አገዛዙ ለፍርድ እንዲቀርብ ዘመቻ መክፈት የአገር ወዳዶች ግዴታ መሆኑ ተነግሯል። በቅርቡም ከኤሜሬትስ የተገኘው የኬሚካል ቦምብ ሊጋለጥና ለማቀፉ ግዛት ይደረግበት እንደሚገባ በስፋት እያወያየ ነው። የአማራ አርበኞች፣ የፋኖች የደፈጣ ጥቃትና ሽምቅ ውጊያ የወራሪው የፋሽስቱ አገዛዝ ጦርን ለተደጋጋሚ ሽንፈት እየዳረገው መሆኑ በጥሞና ሊታይ ይገባዋል ተብሏል። በዚህ ወቅት ኢትዮጵያ ብሔራዊ ስሜትን የተላበሰና አገር ወዳድ የሆነ መከላከያ ሰራዊት አልባ መሆኗ በተጨባጭ ተጋልጧል። ከዚህ በመነሳት የወታደራዊ ጥበብ አዋቂዎች የፋኖ መጠንከር ከውጭ ለሚሰነዘር የባዕዳን ጥቃት መከታ ይሆናልና አገር ወዳድ ሁሉ ፋኖን ለማጠናከር የበኩሉን አስተዋጽኦ ማድረግ እንደሚጠበቅበት የፖለቲካ አዋቂዎች አስተያየታቸውን ሲሰነዝሩ ተደምጠዋል። በመጨረሻም ወቅታዊው የአገራችን አጠቃላይ የፖለቲካ ሁኔታን ባንክሮ የሚከታተሉ የአርበኞቹ ፋኖችን የማንነት ማስከበርና የነጻነት ተጋድሎን ማጅራት ለመምታትና በፋኖስ ስም ከፋሽስቱ አገዛዝ ጋር ለድርድር ለመቀመጥ አንድ የአማራ ግንባር፣ ሌላ ጊዜ ደግሞ የአማራ አንድነት ወዘተ የሚሉ መጠሪያዎችን በመጠቀም ይህን የአማራ ሕዝብ ተጋድሎ ማጅራት ለመምታት ያቆበቆቡትን አካፋን አካፋ በማለት ማጋለጥና የምሳቸውን መስጠት የግድ መሆኑን ይናገራሉ።
አያውቁንም
ኮሎኔሉ ስልጣን የያዘ አካባቢ በ2010 ዓመተ ምህረት በነሐሴ ወር በሀገራችን ያለውን አጠቃላይ የፖለቲካ ሁኔታና የጠባቦቹን አቋም አስመልክቶ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራችና የከፍተኛ አመራር ኮሚቴ አባል ከአቶ ኢያሱ አለማየሁ ጋር ቆይታ አድርገን ነበር። ይህን ከአምስት ዓመታት በፊት ተደርጎ የነበረ ቃለ ምልልስ ሙሉን እናቀርባለን። በኢሃፓ እይታ በኢትዮጵያ ያለው ነባራዊ ሁኔታ ምን ይመስላል?
ብዙ ሰዎች በአሁኑ ጊዜ ለምንድን ነው ኢሃፓ ይፎቶ ጋዊነትን ተቀብሎ ከውነት ወጥቶ በውስጥም በደጅም ያሉት አባላት በኢፋ ሲንቀሳቀሱ ወይም ሊንቀሳቀሱ ሞክሩ ማና ይበላል? እና እኛ በበኩላችን ከውነት ስለመውጣት እና በውጭ ያሉ መዳገራቸው ስለመመለስ ብዙም ምክር እና አስተያየት የምንሻ አይደለንም። እናቱም ከህዋይነት ወጥተን በይፋ መብታችን ተከብሮ ተረጋግጦ በህጋዊ ህልውናችን ታውቆልን መንቀሳቀሱን እንፈልጋለን። ለዚህ ብለን ስንታገልም ብዙ አመታት እንዳሳለፈን ሁሉ ሰው ያውቃል። እኛ ለምንድነው አሁን ካለው ባለው ግርግር ወደ ድርጅቶች ወደ ወሰዱት አማራጭ ማንገባበት ብዙ ምክንያቶች አሉ። እሱን ለማስረዳት ሞክራለሁ። በቅድሚያ ግን ማለት የምፈልገው ምንድነው የመጣው ሁናቴ ለውጥ መጣም የሚባለው ሁሉ የመጣው በህዝብ ትግል በህዝብ ረጅም ጊዜ ትግል ነው። ህዝብ ታግለው ህዝባችን ታግለው የወያኔን የከፋፋይ ፖለቲካ ሰባብሮ የጥበት እና የጽንፈኝነት ፖለቲካ የሚያራምዱትን የነበረው አቸንፎ ህብረቱን አጠናክሮ በኢትዮጵያዊነት የበላይነት ባደረገው ትግልና በከፈለው መስዋዕትነት ብዙ ሺህ ሰው ነው ህይወቱን የሰጠው። ብዙዎች ደግሞ ያው ለእስር ተዳርገውና ለሲል ደግሞ ግብረ ሲል በጣም ከባድ በሆነ ስቃይ ተዳርገው አሁን እየተደረደረና እየተሰማ እንደመጣው ይሄ ነው ወያኔን ያዳከመው። ይሄ ነው ወያኔን ወደ ቀውስ የከተተው። ይሄ ነው ወያኔን ያሽመደመደው ብለን እናምናለን። ይሄንን ትግል እኛ ራሳችን እንዴት አግለን 4 አመት 5 አመት በህቡ ታግለን ወያኔን እንዲያርገን ብሎ ግለሰቦች የሚወስዱትን አንቀበለ። መጀመሪያ ታሪካችንን እናስከብራለን። የህዝብን ትግል ሚና እናስከብራለን። እና ይሄ ደግሞ የተደረገው ትግል ለመሰረታዊ ለውጥ ነው፣ ለጥገና ለውጥ አይደለም። ወያኔን ወይም ኢህአዴግ የሚባለውን ጭምብላቸውን በአዲስ መንገድ ለማስቀጠል አንዳንድ እድሳት አድርጎ እንዲቀጥል ለማድረግ ሳይሆን የወያኔ ስርዓት እንዲወድቅ እንዲገረሰስና ህዝብ የበላይነትን የሚያገኝበት ካህሊነትን የሚያገኝበት ስርዓትን ይመጣ ነው። ለዚህ ነው ደም የፈሰሰው። ይሄ ሁሉ አመት የተከፈለው መስዋዕትነት ይሄ ነው እንጂ የህዝብን የዲሞክራሲና የመፍት ጥያቄ ለአንድ ግለሰብ ወይ ለአንድ ቡድን ለመስጠት አይደለም የተደረገው ትግል። እዚህ ላይ እንግዲህ ልዩነት አለ፣ ግምገማ ልዩነት አለ። ከዚህ ደው አሁን ዝም ብለን ከጩኸቱ ጋር ማንደባለቀውና እንዴ ቆይ እስቲ አንዴ ረጋን በልና ነገሮችን አመጣጣቸውንም ወደዚህም ሊኖራቸውን የሚችለውን አንደምታና አካሄድ እንይም እንለው ለዚህ ነው። እና እኛ ምንድነው ይሄ ነገር ከተረገጠና እንትንካል ማንም ቢሆን ማን ኢህአዴግን አድሶ አጠናክሮ እንዲቀጥልብን አንፈልግም። ይሄማ ሽንፈት ነው፣ እኛ እንደ ሽንፈት እናየዋለን። ይሄ በአቋራጭ የመጣ ነገር ነው። ይሄንን መጀመሪያ ማስቀመጥ እፈልጋለሁ። ሁለተኛ አመጣጡ የዚህ አዲስ ባለስልጣኖች አመጣጥ ደግሞ የባዕድ እጅም አለበት። ወያኔን ከጥፋት ለማዳን ነው እንጂ ወያኔን ለማስወገድ አዲስ ህዝባዊ ስርዓትን መንገድ ለመክፈት አይደለም። ይሄ እንግዲህ ጥቅም ያላቸው ባዕዳን ይሄንን ስርዓት እናድነው የኛ ጠቃሚ ስርዓት ስለሆነ እንደምን ብለን አድሰን በዚህ በዛች ብለን አድሰን እናስቀጥለው ብለው ተሯሩጦ ያመጡት መሆኑን እንግዲህ አሁን እየተጋለጠና እየተገለጠም ነው። ስለዚህ የባዳን ጣልቃ ገብነት በተለይ አሜሪካና ያረቦች የኛን የህዝብ ትግል ባጭር ለማስቀረት ያደረጉት ሰፊ ጥረትና ሰፊ ምክክርና ሴራ መሆኑ ደግሞ እኛ እናምናለን። ሀቁም ይሄ ነው እና ይሄን እንግዲህ አንቀበልም የሚሉ ወይ ከዛ ሂደት ውስጥ ያሉ ናቸው፣ አለዛ ደግሞ ስለ ሀገራቸው ምን እየተሰራ እንደሆነ በሚገባ ማወቅ የማይፈልጉ ናቸው። እኛ ቂመኛ ወይም አክራሪ ናቸው ይባላል። እኛ ቂመኛና አክራሪ አይደለንም። ብንሆን ደግሞ ተገቢ ነው። የኢትዮጵያ ጥቅም፣ የኢትዮጵያ ህልውና፣ የኢትዮጵያ ህዝብ ፍላጎት እስካልተማራ ድረስ አክረረን እንቀጥላለን፣ አምረረን እንታገላለን። ይሄ ነው የኛ አቋም። ጥያቄዎቹ ከተመለሱለት ህዝብ እኮ አይደግፈንም፣ ህዝብም ዞር በሉ ይለናል። ስለዚህ አንቀበልም። መንግስቱ የመጣ ጊዜ አይተነዋል፣ መለስ ዜና የመጣ ጊዜ አይተነዋል። ብዙ ጫጫታ ይደረጋል። እነ መለስን ደግፉ ያሉን ልጆቻችን ያሏቸው ያበረታቷቸው እኛን እንደ አክራሪ ያዩን በእኛ ሬሳ ጠቅጥቀው ሲገቡ ወግተውን ወደ አዲስ አበባ ሲደርሱ ሁሉ በጭብጨባ ያተቀበሏቸው እንደነበሩ እናውቃለን። ተማሪዎች ደግሞ አይሆንም ብለው ደግሞ እነሱም ተገለዋል። እዛው አዲስ አበባ ላይ ግን ደጋፊ ነን ያሉ ብዙ ነበሩ። እኛ ግን ያ አይደለም እንትን ያለን የዴሞክራሲን መሰረትና የህዝብን ፍላጎት የጣሱ ናቸው የሚጥሱም ናቸው እናውቃቸዋለን። ለኢትዮጵያ አይጠቅሟትም፣ ዘረኞች ናቸው፣ ከፋፋዎች ናቸው፣ ጠባብ ብሔርተኞች ናቸው ብለን በዛ አቋማችን እንግዲህ ጸንተን ያ 27 28 ዓመትም ታግለናል። አሁንም እኛ ለኢትዮጵያ የሚወጅ ስርዓት ከመጣ ኢትዮጵያ ህዝብ ሆ ብሎ የሚቀበለው አለ የተወሰነ በባዕድ ሀገር እና በእንትን በከተሞች ያሉ ስሜታዊ ድጋፍ እናንተን አይደለም። ጥያቄዎቹ ተመለሱ ወይ? ምን ተሰራ? ምንስ ታቀደ? ስንልግሬ እኛ ያቀረብናቸው ጥያቄዎች ልዩኛ ጥያቄ የምንደራደርበት ጥያቄ፣ ምክንያቱም እኛ የምንፈልገው እዚህ ቦታ መሾም አለመሾም የሚል ነገር አይደለም። እኛ የምንፈልገው የህዝብ ጥያቄ መልስ እንዲያገኝ፣ ኢትዮጵያ አንድነቷ ተጠብቆ ዴሞክራሲ ሰፍኖባት ነጻ ሀገር እንድትሆን ነው የምንፈልገው። ለዚህ ነው እስከዛሬ የታገልነው። ከሶስት ስርዓት መታገላችን ነው እንግዲህ። ይሄ እስካልተሟላ ደግሞ የምንቀጥለው ትግል ይሆናል ማለት ነው። እና የጠየቅነው ጥያቄና የምንጠይቀው ጥያቄ እኛ ልዩ የድርጅት ጥያቄ የለንም። ቦታ መደራደር እዚህ ጋር ሹሙን እዛ ጋር አስገቡን የምንሆነው ነገርም የለንም። ያለን ጥያቄ አሁን ባጭሩ ያስቀመጥናቸው የነበረው ሁሉም የፖለቲካ እስረኞች ይፈቱ፣ ለውያኔ የሚጠቅም አዋጅ ለማውጣት ጊዜ አይፈጅባቸውም። ግን ጸረ ህዝብ ቢሆኑ የጸረ ሽብር የፕሬሱን በሚመለከት የግብረሰናይ ድርጅቶች በሚመለከት ደስ ያለ አዋጆች አላቸው። እነሱ ሻሩ ሲባሉ ቆይ እያጠና ነው ይላሉ። ምን ማለት ነው እያጠና ነው? የምህረትና የእንትን አዋጁ ግን ወዲያውኑ ይወጣል። ስለዚህ ያልሆነ ነገር እናይበታለን። እና ሁሉም የፖለቲካ እስረኞች ይፈቱ። የአባም የተፈቱ የሉም፣ አንድም የተፈታ የለም። እነሱም ይፈቱ አብረው። አለበለዚያ ገለዋቸው ከሆነ ደግሞ ሁሉንም ገለው ከሆነ ደግሞ ገለናቸዋል ይበሉንና እንወቅ። ቤተሰቡም አውቆ እርሙን አውጥቶ ያርፋል ማለት ነው። ሁለተኛ ጸረ ህዝብ የሆኑ አዋጆች ይሻሩ ብለናል። ይሄም ጥናት አያስፈልገውም፣ ምንም አያስፈልገውም። ይሄ ፓርላማ የሚባለው ጉድ አዞ ማሻር ነው። ይቻላል፣ ይሄም ይቻላል፣ አልተደረገም። ሶስተኛ የተወሰኑ ድርጅቶች ህገወጥ የተባሉት ሲነሳላቸው ለምሳሌ ኢህአፓ አልተነሳም፣ በይፋ አልተነሳም። ህገወጥ ተብሎ እስከ መታሰር እስከ መሳደድ የደረሰ ድርጅት ነው እሱ፣ ለምሳሌ አልተነሳለት። ይሄ ዋና እንትን አይደለም። ዋና ጥያቄ የምለው ግን ሁሉንም ኃይል ያሳተፈ በርዕዮተ ዓለምና በድጋፍና በብዛትና ማነስ ሳይሆን ሁሉንም ኃይል ያሳተፈ የሽግግር ሂደት ይኖር ብለናል። ይሄንን ጠቅላይ ሚኒስቴሩ የገባው አይመስለኝም። ምክንያቱም ሽግግር ሂደት ላይ የተሳተፉ ኃይሎች ሁሉ ሚኒስቴር የሚሆኑ አድርጎ ነው የወሰደውና እኛ 27 ሚኒስቴር ቦታ ነው ያለን፣ ድርጅቶች ብዙ ናቸው፣ እንዴት ይሆናል አለ። ይሄ እንግዲህ አልተረዳውም ማለት ነው። የሽግግር ሂደት ምን ማለት እንደሆነ ምንም አልገባውም ማለት ነው። ቢገባው ግን የሽግግር ሂደት ምንድን ነው? ሁሉም የሚመለከታቸው በጠረጴዛ ዙሪያ ቁጭ ብለው እዚህ አሜሪካ መጥቶ ጥያቄ 3 ደቂቃ ይሰጣቸዋል። ጠይቁኝ እኔ መልሳለሁ። ከዛ ወደ ማብራሪያ ግዜም አልነበረም። እንደዚህ አይነት ጨዋታ ሳይሆን ድርጅቶች በሙሉ የሚመለከታቸው ተሰብስበው በደንበኛ በተወሰነ አጀንዳ ማለት ነው አገራችን እንዴት ነው ወደፊት እንዴት ልትሄዳለች ልዩ ልዩ ጥያቄዎች አሉ። ልዩ ልዩ ድርጅቶች ልዩ ልዩ አስተሳሰብ አላቸው። ያን ውይይት ማድረግ ያስፈልጋል። አቅጣጫው እንዴት ነው ብሎ አሁን አዲስ አበባ ላይ ሊታወጅ የሚታሰበውና አሁን ደግሞ ተጠርተው የተሰባሰቡ ያሉ ቡድኖች የነሱ ፍላጎት ከህዝብ ፍላጎት ጋር ይገናኛል አይገናኝም? ይሄንን በዛ ነው የምንፈትሸው። የማያምሩ እንትኖች አካሄዶች እያየን ነው የሚያሰጉ እና ደስ የማይሉ አካሄዶችም እያየን ነው። ይሄንን በሁሉ ተሰብስበው ሁሉ ድርጅቶች ተሰብስበው ልዩ ልዩ አቋም ያላቸው ግን ለኢትዮጵያ በሚል በኢትዮጵያዊነት ለኢትዮጵያ ይሄ አቋም ብንይዝ ያዋጣል የመንግስት መዋቅሩ እንዲህ ቢሆን እሱ አይደለም የሚወስንልን ጠቅላይ ሚኒስትር ሁለት ጊዜ ካገለገለ ይበቃዋል። ማን ነው እሱ ወሳኝ ያደረገው? ሶስቴም ልንል እንችላለን፣ አንዴም ልንል እንችላለን። የጠቅላይ ሚኒስትሩ የአንድ የተመረጠ መንግስት ምን ያህል ጊዜ እንደሚቆይ የሚቆየውም ህዝብና ድርጅቶች በስምምነት ነው፣ በአንድ ሰው ውሳኔ አይደለም። ለአንድ ሰው ውሳኔማ ልንታገል አንችል። የአንድ ሰው ውሳኔ እኮ ነው በደርግም በመንግስቱ በወያኔም በመለስ ሀገር ያጠፋው እና ይሄንን ለዚህ አይደለም የታገለው። ስለዚህ ያ ሂደት ይኖርና ሁላችን እንወያይና ሁሉ አብዛኛው የሚወስነው ነገር እንግዲህ ወደፊት መሄጃውና የሽግግሩ መንግስት ምን ይባላል ከዛ በኋላ የሚመጣ ነገር ነው በሚፈልጉና ሊያቋቋሙ የሚችሉና ህልውና ባላቸውና አቅም ባላቸው ሊቋቋም ይችላል። ያኔ ድርጅቶች ለምሳሌ አንድ ነው አቋማችን ብለው አንድ ይዋሃዱ ይችላሉ። የጋራ የጥምረት አቋም ሊይዙ ይችላሉ። የህብረት ድርጅት ሆኖ ባንድ ላይ ባንድ ድምጽ ሊመጡ ይችላሉ። በሱ ትዛዝ አይደለም፣ በጠቅላይ ሚኒስትሩ ትዛዝ አይደለም። ተዋሃዱ፣ ተጨፍለቁ። ይሄ ራሱ ኢዴሞክራሲያዊ አሰራር ነው እና ይሄን ነው ማለት ነው። እኛ ይሄንን ስለምንል አብረውን የሚሉ ነበሩ፣ የሽግግር ሂደት የሚሉ ነበሩ። አሁን ወደ መግባቱ እንገባለን ብለዋል። እንግዲህ የነሱ አቋም የራሳቸው አቋም ነው፣ የኛ አቋም ግን ይሄ ነው እና ሁለተኛ ሶስተኛ ደግሞ ወያኔ በስልጣን አለ። አሁንም ተዳክሟል፣ ቆስሏል። በእርግጥ ግን ወያኔ አልወደቀም፣ ወያኔ አልተወገደም። እኛ ደግሞ ወያኔ ጠላታችን ነው። ስለዚህ ባለ ሁናቴ ላይ ሙሉ አመኔታ አድርገን ራሳችን ግንባራችን የምንሰጥበት ምንም ምክንያት የለም እና ህቡ ያሉ ጓዶችን ደግሞ ውጡና ተጋለጡና ይወቋችሁና እርምጃ ወስድባችሁ ልንላቸውም ደግሞ ምንም መብት የለንም ስልጣንም የለንም። በዚህ ላይ እነዚህ ሁሉ ነገሮች በማየት ነው እንግዲህ የመጀመሪያ እስቲ የሽግግር ሂደት ይደረግ። ይሄ የተደረገ አይደለም። በጠቅላይ ሚኒስትሩ ስራ የምናየው ምንድነው? ጸረ ህዝቦችን፣ ህዝብን የበደሉ ወንጀለኞችን መጋበዝ፣ ማቀፍ፣ ቤተ መንግስት ማስገባት ነው የምናየው። ለኢትዮጵያ ያታገሉትና ኢትዮጵያ ያታገሉትና የወደቁላትን መጀመሪያ እስቲ ከእስር ቤት ይፈቱ። አልተፈቱም ስቶቹ እንጂ ቀይ ሽብር ያካሄደውን ፋሽስት ና ብሎ መጋበዝ ደግሞ በዛው ጣሊያን ኤምባሲ ያሉት ደግሞ ወንጀል ሰርተዋልና አይወጡም ማለት ምን ማለት ነው? አለቃቸውን እየጋበዙ ታች ያሉት ሰዎች ወንጀል አላቸው ሁሉ እንትን ማለት ያስገምታል። እና ብዙ እንደዚህ ነገሮች አሉ። እኛ ስሜታዊ አይደለንም። ስሜታዊነትን ፖለቲካና ስሜት ጫጫታ አይሰራም። የፍቅር ይቅርታ ምናምን ምናምን ሁሉ በፖለቲካ ያለው ትርጉም በጣም የተለየ ነው። በሃይማኖት ሌላ ነገር ሊሆን ይችላል። እኛ በዛ አይደለም እንሄደው። በፖለቲካ በደንብ ወንጀለኛ ጥፋቱን አምኖ ለፍርድ ቀርቦ ህዝብ ደግሞ ያለቀሰብ እሺ ምረት አድርጌያለሁ ሲል ነው እንጂ አንድ ግለሰብ ኬስ መጣ ሳይባል 28 ዓመት ወያኔ ውስጥ ሲሰራ የቆየ ግለሰብ መጥቶ ምረት አድርገናል ናና ሀገራችን ተመልሰ ግዛን እሱ ያሰቃያቸውና ያሳደዳቸውን ተመለሱ የሚል ምንም አይነት ጥረት ሳይደረግ በሞላ ወንጀለኞች ኢትዮጵያ ማጥፋት ያስፈልጋል። ኢትዮጵያ ትጥፋ፣ ኢትዮጵያዊ አይደለንም፣ በጎራዴ ነው አንገታችን ምን ቆርጠው ያሉ ወይም በቀይ ሽብር ወንጀል የተሳተፉ እነሱን መሰብሰብ ላይ ነው የተያዘውና ይሄ ሁሉ ለኛ የሚሰጠን ምልክትና አንደምታ ጥሩ አይደለም። ስለዚህ ምንሮጥበት ምክንያት የለንም። የጠየቅናቸው ጥያቄዎች የህዝብ ጥያቄዎች ነው። ሲሟሉ እስረኞችን ለቀቁ፣ ጸረ ህዝብ የሆኑ ህጎች ይሻሩ። የአንድ ሰው አይደለም የአንድ ሰው ስልጣን ለማዳበር አልታገልንም፣ መቼም እንታገል አይሆንም፣ እንቃወማለን እንደውም። ስለዚህ ህዝባዊ መልክ የሚኖረው ለውጥ ለማምጣት የሽግግር ሂደት ይጀመር። ሁሉን ያቀፈ ነው ያለው፣ ማንንም አለየንም እዚህ ላይ ያ ኢህአፓ። ለዚህ ነው በዚህ እንትን ውስጥ ያልገባው። በኢህአፓ ስም ከዚህ በፊት እንዲሁ ወያኔ ጋር ካልሄድን ብለው የወጡ የተባረሩ ጥቂቶችን መድረክ ሰጥቶ ኢህአፓ ልክ እንደገባ ወይም ኢህአፓ ጥያቄ እንደጠየቀ ወይም ኢህአፓ ጠቅላይ ሚኒስቴር እንዳለው አድርጎ ለማስመሰል የተሞከረው እሱ ራሱ ሻጥር ነው። ምንም ከበፊቱ ከወያኔ መንገድ አለመሻሻልን ያሳያል። አሁን ኢትዮጵያ ውስጥም እንደዚሁ ድሮ ፎረም 84 ምን እንደተባለው ሌሎች ደግሞ እንደዚሁ ሰብስቦ የአባዎች እኛ ነን ለማለት የሚደረገውን ደግሞ ሴራ እኛ እናውቀዋለን። ይሄ ሁሉ መልካም መንገድ አይደለም። እኛ እነሱን አሁን አዛዥ ናዛዥ የሆኑ አረቦቹ አይወዱንም። በነበረን ኢትዮጵያዊ አቋም ገባናል፣ እኛ እንድንኖር አለመፈለጋቸው። አሜሪካም ኢህአፓን ለምን እንደሚጠላ እናውቃለን። አሜሪካን ኢምፔሪያሊዝም ብለን ተዋግተነዋል። በኃይለ ሥላሴ ጊዜ ከሀገራችን እንዲወጡም አድርገናል። የምናፍርበት አልበት መንኮራበት ትግል ነው። በደርግ ጊዜ ግን ከእነሱ ጋር ምንም ጠብ ስላልነበረን ጠባችን ከሶቪየት ዩኒየን ከሶቪየት ህብረት ደርግን ከደገፈው ጋር ስለነበረ ከእነሱ ጋር ምንም ጠብ አልነበረ። ግን ቂማቸውን ይዘዋል። ያችን ቂማቸውን ይዘው እኛን ለማግለል እና እኛን አሽቀንጥሮ ለመጣል እና እኛን ደፍጥጦ ለማለፍ የሚደረገው ጥረት አለ። ይሄንን ደግሞ ተካፋይ መሆን አልነበረባቸውም። አዲስ ነን የሚሉት ሹሞች ግን ዋና ተካፋይ ሆነዋል። እና ስለ ኢህአፓ መጥፎ ነገሮች ጠቅላይ ሚኒስትሩ የተናገረው መሰረ መሰረት የሌላቸው ነገሮች ነው የተናገረው። የማውቀው ነው የደርግን እና የወያኔን ክስ እና ሽሙጥ ነው የደገመው። እኛ ለሱ በቦታው መልስ ሰጥተናል። ያው እዚህ ማንሳት ላይም አልፈልግም። እና ይሄ ነው የኛ ጥያቄ ያልንበት ምክንያት ይሄ ነው። ከህቡነት ከሀገር ቤት ያልወጣንበት ምክንያት ይሄ ነው። ምክንያቱም ከአደጋ ውጭ አይደለንም። መብታችን አልተከበረም። የኢትዮጵያዊነት አርማ አሁንም በአደጋ ላይ ስለሆነ ያ እስኪ በደንብ አድርጎ ተረጋግጦ እስኪደላደል ድረስ ደግሞ እኛ ትግላችንን በያዝነው መንገድ መቀጠሉ ይሻላል ብለን ነው የቆምነው ማለት ነው።
ለውጡ ስር ነቀል መሆን አለበት። ስንት ስር ነቀል ነው እዚያ ሀገር ውስጥ? ስር ነቀል ማለት እኮ የነደብ ትግል ማለት ነው። ኃይለ ሥላሴን ገስጬ ገድዬ ቢሮ እሳቸው ላይ ካልሰራው መንግስት አልሆንም ማለት ነው። መንግስቱ እንደምን ብዬ አባርሬ ከዚህ ሀገር ካላወጣው መንግስት አልሆንም ማለት ነው። ስር ነቀል እኮ እሱ ነው። አንዱን በፍጥ አሸንፈ ተረኛ አሸናፊ መሆን መሰላቂ አሸናፊ።
አዲሱ ሹም ስር ነቀል ለውጥን ሰውን ከመንቀል ከመግደል ጋር አመሳስሎታል። ለመሆኑ ስር ነቀል ለውጥ ማለት ምን ማለት ነው?
እንግዲህ እኛ ደግሞ በምንወስደው ወሰድነው አቋም ዛሬ ሳይሆን ከኃይለ ሥላሴ ዘመን ጀምሮ ስር ነቀል ለውጥ ያስፈልጋል ብለናል። ስር ነቀል ለውጥ ለምን ነው የሚያስፈልገው? ስርዓቱ የበሰበሰ ስርዓት ሲሆን፣ ስርዓቱ ጸረ ህዝብ ሲሆን፣ ስርዓቱ ደግሞ በጥገና የሚለወጥ ሳይሆን አማራጭ የለውም። ስር ነቀል ማለት ያለውን ስርዓት መደምሰስ ማለት ነው። ያለውን ስርዓት መደምሰስ ማለት ሰውን እያሳደዱ መግደል፣ ሐውልት ማፍረስ፣ መጽሐፎቹን ማቃጠል፣ ቅርሳችንን ሁሉ እንትን ማለት ማውደም ማለት አይደለም። ይሄ በጣም ዝም ብሎ ግልብ አመለካከት ነው የሚሆነው። ስር ነቀል ለውጥ ማለት ስርዓቱን ማፍረስ ማለት ነው። በኃይለ ሥላሴ ጊዜ ፊውዳል ስርዓት ነበረ። ምንድነው መሰረቱ ምንድነው ስንል መሬት በባላባቶች በፊውዳሎች እጅ መግባቱ፣ አርሶ አደሩ ጢሰኛ መሆኑ። ጢሰኛ አልነበረም የሚሉን መጥተዋል። አሁን ጉድ ነው። ጢሰኛና ገባር መሆኑ፣ መሬት ላራሹ ይሁን ባለቤት ይሁን የመሬቱ የራሱ የመሬቱ ባለቤት ይሁን፣ ይሄ ዋናው ነበር። ሁለተኛ ዴሞክራሲ። ኃይለ ሥላሴ በአጼነታቸው ስዩመ መለኮት ነው የሚባሉት የእግዚአብሔር የሰጠን ንጉስ ናቸው ተብሎ ነው የሚታመነው። በዛ መሰረት እሳቸው ናቸው ሁሉ ነው የህጉ ምንጭ፣ የስልጣኑ ምንጭ፣ የገንዘቡ ምንጭ ኃይለ ሥላሴ ናቸው። እና ዴሞክራሲ አልነበረም። ፓርላማውም የይስሙላ ፓርላማ ነበር። ከራሱ ደሞዝ ጭማሪ ውጪ ያወጣው ምግ ያለ አይመስለኝም። ተጽፎ ይሰጣል ያጸድቃል። ከዛ ወዲያ የተቀየረ ነገር የለም። በደርግም በወያኔም የተቀየረ ነገር እንደሌለ ሁላችን እናውቃለን። ስለዚህ ስርነቀል ነው ስንል ህዝባዊ ዲሞክራሲ መኖር አለበት። ህዝባዊ መንግስት ያለው ነው የታገል ነው ያን ጊዜ ጀምሮ። ህዝባዊ መንግስት ማለት በዲሞክራሲ መሰረት እኩልነትና ዲሞክራሲን መሰረት አድርጎ የህዝብ ጭቆናን አስወግዶ የሚቋቋም መንግስት ማለት። ይሄ እንደዚህ አይነት መንግስት ሁሉ ነገር ይፈታል ወይ መፍትሄ ይሰጣል የሚልም እንትን ግምት የለንም። ግን ያን መጥፎ ስርዓት ያፈርሰዋል ማለት ነው። ወያኔ አሁን በዘረኝነት በብሔር ልዩነት በአምባገነንነት ላይ የተመሰረተ ህገ መንግስት የሚለው አለው። አወቃቀሩ ሁሉ ዘረኝነትን ኢትዮጵያን የመከፋፈልን መንፈስ የሚያሳይ ነው። የወያኔ ህገ መንግስት የሚጠበቅና የሚሻሻል ሳይሆን መፍረስ መሰረዝ ያለበት ነው። ህዝብ በራሱ ውሳኔ በራሱ ፍላጎት በራሱ ድምጽ የሚበጀውን ህገ መንግስት ማምጣት አለበት ማለት ነው። መቅረጽ አለበት ማጽደቅ አለበት። የወያኔ እንግዲህ ስርዓት ስንል ሁሉንም እናፈርሰዋለን። ምክንያቱም በዘረኝነትና በልዩነት በክፍል ላይ የተመሰረተውም ማለት ነው እንጂ የታሪካችንን የቅርሳችንን የማንነታችን ነገሮች ሁሉ ማፍረስ ሰው መግደል ማለት አይደለም። በፍርድ ሰው መገደል የለበትም። እኛ በደርግ ጊዜ አውጥቶ ግድያ እኮ የጀመረው በኢሃፓ ላይ አይደለም። አንድ ሁለት ሶስት የኢሃፓ አባላት ከ60 ሚኒስትሮች ጋር ባለስልጣኖች ጋር ተብሎ ቢገቡም አብዛኛውን የገደለው አጼ ኃይለሥላሴን ጭምር የገደለው አለ ህግ ነው፣ ህገ ወጥ ነው። ለፍርድ አላቀረባቸው የሚያውቁትን እንኳን ለታሪክ አላስቀሩ። በውድቅት አውጥቶ ነው የረሸናቸው። ይህ ህገ ወጥ ነው ብለናል፣ ያኔም ብለናል፣ አሁን የምንለው ነገር ነው። እንዲህ አይነት አሰራር አይደለም። እንዲህ አይነት ይሄ አይደለም። ስር ነቀል ማለት ነቅሎ ሁሉ ሰውን ሁሉ መጨረስ ማለት አይደለም። ስርዓቱ ግን ማፍረስ ማለት ነው። ምክንያቱም በዲሞክራሲያዊ መሰረት ላይ ነው የሚገነባው። ወያኔ ደግሞ በዘረኝነት ላይ ነው ሁሉ ህጎቹ፣ ህገ መንግስት የሚለው አስተዳደሩ መዋቅሩ ሁሉ በዛ ላይ የተመሰረተ ስለሆነ እሱ ማፍረስ ያስፈልገናል። እሱ ይቀጥልልን የሚሉ ከሆነ ተቃዋሚዎች አሉ። አሁን በዚህ በአንቀጽ 39 ካልቀጠለልን፣ ክልል የሚለው ካልተጠበቀልን መለያየት አለብን፣ በቃ ፌዴራሊዝም የሚለውን ያበላሸውን ግን ይቆይልን የሚሉ ኃይሎች አሉ። እነሱንም ተከራክረን ይሄ አያዋጣም ይሄ ይጎዳል ብለን ሀሳብ ልናስቀይራቸው ነው። ለሽግግርም ሂደት ያልነው ቅድም ውይይቱም ያስፈልገው እዛ ላይ ነው። በኋላ ወደ መጥፎ እንዳያመራ ወደ መጥፎ ዝንባሌ እንዳያመራ ማለት ነው። ግን ያንን ለማስቀጠል አሁን ጠቅላይ ሚኒስትሩ እንደሚለው ህገ መንግስቱ መጠበቅ አለበት፣ እሱ ማስጠበቅ ነው። ኢህአዴግን ማስቀጠል ነው አድሶ የሚለው ካለ እንግዲህ እንትናችን የትግላችንን አላማና ውጤትና እንትኑን ትብሎታል ማለት ነው፣ ክዶታል፣ ሰርዞታል ማለት ነው። እና ትግል መቀጠል ያለብን ለዚህ ነው። ትግላችን ይቀጥል ነው እኛ እና ስርነቀል ለውጥ ማለትም አክቸል ችሎና ለህዝብ የህዝብን ቀልብ ወደ ሌላ ለመውሰድ አድርጎ እንደው ሰው መግደል ምናምን ደግሞ ኢትዮጵያ ስርነቀል ለውጥ አልተደረገም። አጼ ኃይለ ሥላሴ ወረዱ፣ በፊውዳሊዝም አንጻር የመሬት አዋጅ ወጣ፣ ግን መንግስት የህዝብን መሬት ይዞ መንግስት የተባለው የነሱ የመንግስት ገባር ነው ያደርገው። አርሶ አደሩ መብት አልሰጠው፣ መሬት ለራሱ በስራ ላይ አልዋለም። እኩልነት ደግሞ አልመጣም፣ አምባገንነት መጣ። ግን በህዝብ ስም ነው የአምባገንነት። በቃ ይሄ ለውጥ አይደለም። ስር ነቀል ለውጥ አልነበረም በደርግ ጊዜ። ስለዚህ ለስር ነቀል ለውጥ ገና ታገልን። ማመጣ ወያኔ በመሃሉ መጣ። ወያኔ መጥቶ የዘረኝነትን የአምባገንነትን የኢፍትሃዊ መሆንን ህግን መጣስን ከህግ በላይ መሆንን ነገር አሰፈነ እንጂ አስቀጠለ እንጂ አልለወጠም፣ አላሻሻለም፣ አዲስ ስርዓት አላመጣም። የመጣው ዘረኛ ስርዓት ነው ያመጣው። እሱም ደግሞ እንቃወመውና ዴሞክራሲ የሚጻረር ስርዓት ስለሆነ እሱንም ታግለነዋል። አሁን ትግላችን የሚቀጥለው አንድ ግለሰብ ስልጣን ለማምጣት አጨጭበን ስልጣን ልናወጣ ወይም ኢህአዴግና ወያኔን አዲስ ጭምብል አድርጎ ለማስቀጠል አይደለም። እንደሱ ከሆነ ስር ነቀል ለውጥ የለም። ስር ነቀል ለውጥ የምለው ወያኔን ከነ ስርዓቱ ከነ ግሳንግሱ የሚያስወግድ እና ኢትዮጵያዊነትን ኢትዮጵያን የሚገነባ ስርዓት የሚጠቅም ለህዝባችን ለአብዛኛው የሚጠቅም سرعت منور على بذنه وهنو منفساتين هنو إنيا أقوى ما تشين هنو أقوى ما تشين هون منك أي ربط منكنا سلالة إنيا سرنك الله تأسفل لقادنا تقنا مستيرو على القبعون ومنو سرنك الله تم على القبعون بزوط رازنا تقبهونو نققرو تشنا يسو قلب اللي ሊስቡ በሚችሉ አነጋገሮች እና ጭብጨባ ሊያመጡ በሚችሉ አነጋገሮች መሰረት ፖለቲካ አይካሄድም። ነገሮችን ጠለቅ ብሎ ማወቅ ማጥናት እኛ ረግኖ ምርጫ የፖለቲካ ምርጫ በጥናት ላይ ያልተመሰረተ ሌላ ሞከረ ምን ማለት ነው? እኛ አጥንተን አውቀን ነው የመረጥነው። መረጣችሁ ስህተት ነው መንገዱ ስለዚህ አይ አንተም የመረጠው መንገዱ ስህተት ነው ልንለው እንችላለን አንችለው እንችላለን ግን ታጠሩ ዝም ብሎ ዘዋሉበት ማለት ይሄ ዝም ብሎ ማጥላላት ዘመቻ ከመሆነ አልፈም። ስለዚህ ስር ነቀለው ጣሁንም ያስፈልጋል። ወያኔን ከስሩ ነቅሎ መጣል ያስፈልጋል ከነ ስርዓቱ። ይሄ ማለት ያንዳንዱ በወያኔ መንግስት ያለው ሰው ሁሉ መጨረስ ነው ማለት አይደለም። መንደዚህም ብሎ መገመት መረዳት ደግሞ ስህተት ነው አላዋቂነት ነው የሚያሳየው። ስለዚህ እኛ ፍርድ ነቀለው ያስፈልጋል እንላለን።
ህዝበኝነት ምንድነው? ከአርዲሱ ሹመስ ጋር ምን ያገናኛቸዋል?
እንደኛ እንግዲህ እኛ ስለ ግለሰቡ ያለን ወይም ስለ ግለሰቦቹ ያለን አመለካከት ግሬ ቀደም ብለን እንዳልነው መጣጣር ሲያንስ ነው ብለናል። በግራቱ 28 አመት በወያኔ ጉያይ ነበሩ ናቸው እና እኛ ከህባብን ኩላ ድርገብ ይወጣል የሚለው ላይ አናምንም። ብዙ አንዳንዶች ይቻላል ኮስቶ የሚወጡ ይኖራሉ ከመጥፎ ስርዓትም ለውጣም ጭሶች ሊመጡ ይችላሉ ይላል። እዛስ ክርክር መግባትም አንፈልግም እኛ አማኝ አይደለንም በእንዲህ አይነት አነጋገር ስንጀምር። ስለዚህ መጣርጣር ሲያንስ ነው ያልነው ለዚህ ነው እንጠራጥራለን። ግን ህዝበኝነት ነው ማለትኛ ህዝበኝነት አዋጣ ህዝበኝነት ምንድነው? ሊስብ ይችላል የሰውን ቀልብ ሊስብ ይችላል። ለምሳሌ ኢትዮጵያ ስላለ አዲሱም ወይም ጠቅላይ ሚኒስቴሩ ብዙ ሰው ይሄን ሰምቶ ስላልነበረ ከዚህ በፊት ስላልሰማ ይሄንን ብዙ ሰው በጣም ደስ ብሎታል። ምክንያቱም እነዛ ኢትዮጵያን እንኳን ስሟን መጥራት የማይፈልጉ ጉዶች ስለነበሩ ወያኔዎቹ አሁንም ናቸው። ያን ጊዜ ይሄንን ሲል ሰው ሃሃ ይላል። ግን አሁን በመሳሌ ኢትዮጵያዊነትን የሚያጠናክር ስራ እየሰራ ነው ወይ? አይደለም። ተጨባጭ እንደውም ልዩነትንና ክፍፍልን የሚያጠናክር ህዝብን ደግሞ የሚያሰጋ እና የሚያሳስብ ስራ እየሰራ ነው። ጠቅላይ ሚኒስቴሩንም አገኘ ነው የሚሉት ሰዎች ቅናቸው ለዚህ አዳዲሶቹ ሹሞች አዳዲስ ልበላቸውና ቅን ሰዎች ናቸው ያምኑበታል በሚሉት ይላሉ። እሱ አይደለም ዋናው ለኛ ቅንነት አይደለም። እኛ የግለሰብ ስሜትና መንፈሱን ዝም ብሎ እንትኑን አይደለም ሊያምን ይችላል በሚለው ስነ እንኳን ነው። ግን ስራው ምንድነው ነው ወኛ ነው ምን አይነት ተቋሞች አሉ የሚወሰዱት እርምጃዎች ምንድናቸው ነው እንጂ በድርጅትማ በራሱ እምነት ግለሰብ በራሱ እምነት እኮ በጣም ጥሩ እምነቶች ሊኖር ይችላል ግምቶችም ሊኖር ይችላል። ሰው ጥሩ እየሰራን ነው ህዝብን እየጠቀምን ነው ህዝብ እየወደደንም ነው አጨብጭቦልናል ወዶናል ሃይ ሃይ ብሎናል ወይስ ሌላ ቦታ መሄድን ይችላልን? ይሄ ግን ሁሉ መሰረት የለው። መሰረት ያለው ነገር በተጨባጭ ምን እየተሰራ ነው ምን አቋም እየተወሰደ ነው ለሀገራችን ለግንባታዋ ለዲሞክራሲዋ የሚጠቅም ምን እርምጃ እየተወሰደ ያን እርምጃ ይሄ ግለሰብ እየወሰደ ነው ወይም ቡድኖቹ እየወሰዱ ናቸው እንላለን እንጂ እኛ እኮ ከዚህ መለስም ሲደነቅና እናውቃለን። መንግስቱንም ያደንቁ ብዙ ነበሩ። ግን እነዛ ሰዎች ስራቸው አምባገነን ስራ ነው ወደ አምባገነነት የሚወስዳቸው ስራ ነው የሚሰሩት። እኔ እንዲያረጋለሁ ማን ነው አንድ ሰውን ግለሰብ ወሳኝ ያረጋው? እኛ እኮ ይሄ ቁም ነው ያለው የግለሰብና የአንድ ቡድን ወሳኝነት ይቁም። እስቲ ህዝብ ድምጽ ይኖረውና መጀመሪያ ህዝብ ለራሱ የሚበጀውን ህገ መንግስት ያርቅቅ ለራሱ የሚበጀውን ፍትሃዊ ስርዓት እንዲመሰረት ያድርግ። ከዛ በኋላ ውድድር ሲመጣ ምርጫ ሊገቡ የሚፈልጉ ሰዎች ሲወዳደሩ ያኔ ተነስተው እኔ እንዲችሎታለኝ ዶክተር ነኝ ማራቆ ነገር የለም ሁሉ ብሎ ህዝብን ማግባባትና የህዝብ ድምጽ ለማግኘት ሞከር ይቻላል ግን እኛ በእንዲህ አይነት ዲስኮርስ ላይ ተመስርተን ግንብት አንሰጥም ህዝበኝነት ወደ አምባገነንነት ይመራል በታሪካችን ቀርቶ ባለም ታሪክም ስናየው ሁሉ አምባገነኖች ህዝበኛ ነበሩ ለህዝብ ቆማለን ብለው ህዝብ የህዝብን ቀልብ ስበው ህዝብ እንዲደግፋቸው አርጎ በኋላ አጥራቸውን አስረግጠው ውጭ ያሉ ናቸው ምክንያቱም ህዝብ የወሳኝነትን መፍቱን አሳልፎ ይሰጣቸዋል አመለታ በግለሰብ ላይ ያረጋል ያ ግለሰብ ቀስ ይያለ ስልጣኑን ሳምሳከማች እንዴት እንደሚቀየር ግዴ መንግስቱ እንዴት ነው ሄደው የመንግስቱን አካሄድ መጠየቅ ነው ስለ መንግስቱ የራሱ ጓደኞች የጻፉት መጻፍ ያንን ማንበብ ነው የሚፈሩት ሰው እንደሆነ በመሃላቸው ብቅ ብሎ የሚፈሩት ሰው ሆኖ ያን ሁሉ ጓደኞቹንም ህዝብንም የጨረሰ ሰው ሆነ መለስ ዜናዊ ማመጣጡ እንደዚህ ነው ቀስ ይያለ መጥቶ በወያኔ የበላይነትን ያዘ ጭንቅልት አላም ባገነን የሆነው እና ህዝበኝነት አይደለም ህዝበኝነት አይጠቅምም ነው ህዝበኝነት ሲመጣ ይሄ ደው እንዲህ አይነት ልፋፋ የሚያረጉ ሰዎች ሲመጡ መጠራጠር ያስፈልጋል ምንድነው አላማቸው ምንድነው አላማ ሲባል ጠቅላይ ሚኒስትሩ ህገ መንግስቱን ማስከበር ኢህአዴግን ማስቀጠል እና ለምርጫ መሄድ ይላል ምን ማለት ነው ወያኔን መቀጠል ማለት አለ ወያኔ ወያኔ ከሄዱ ነው ወያኔዎች እኮ አሉ የትም አልሄዱም እዛ ሄደው መቀሌ ተሸሽገዋል ምናምን እንደዚያ ተወሬም አለማውራት ነው የሚሻል ቁጭ ብለዋል አገራችን ላይ ተቀምጧል ያን ሁሉ ቢሊዮን ብር ይዘዋል ያን ሁሉ ትጥቅ ይዘዋል ያን ሁሉ ወታደር ይዘዋል የትም አልሄዱም ይህን ይልቅ በደንብ አምኖ ተገንዝቦ ምን ማድረግ ይቻላል አሁን ቅልበሳ ሊያርጉብን ነው እያሉ ከመሯሯጥና ከመጮህ ለቅልበሳውን ማገድ የሚቻው ህዝብ ስለሆነ ህዝባዊ መሰረት እንዴት ነው የሚገኘው ህዝባዊ መሰረት እንገንባ ህዝቡ ተሳታፊ እንዲሆን ጥቂቶች በዙሪያ እንደ እንትን እንደ ወፍ ስለተንጫጩ መሰረት አለ ማለት አይደለም ደገጥዬ ሲተኮስ ማን ነው ከጎን የሚቆመው ለማጣራት ያስፈልጋል ህዝብ እንዲሆን ከተፈለገ በአጉል ተስፋ አይደለም መሰረት ያስፈልጋል ህዝብ ደግሞ ጥያቄው ሲመለስለት ፍትህ ሲያገኝ ሲያይ ተስፋ ያረጋል በደንብ ተስፋ ያረጋል እና አሁን አንድ ሰው እኮ ለመገመት ዙሪያ ያሉትን ሰዎችና ጓደኞቹን ማየት ይበቃል ማን ናቸው የሚሰበሰቡት ያሉት ሰዎች ጠቅላይ ሚኒስትሩ የሚሰበሰባቸው እነማን ነው እንበልስ ከነዛ ውስጥ የህዝብ ሰው እነማን ናቸው እንበል የሁለት የሶስት የአራት ሰው ቡድን ሁሉ ሰብስቦ እነ መንግስቱን ሊያግባባ ይሞክራል መንግስቱ ኃይለማርያም አግባባት ማለት የኢትዮጵያን ህዝብ ደም መርገጥ ማለት በጣም መጥፎ እንትን ነው መጥፎ እይታ ነው ለሻቢያ አሳገሩን ከፍቶ መስጠት አሁን ጊዜው ነው ተገቢ ነው ማን የሚጠቀመው ከዚህ አረቦችና አሜሪካ ከሚደግፈው እርምጃ ስንል ህዝብ ነው ወይ ሰላም ጥሩ ነው
ይቅርታ መባባል ኢትዮጵያዊ ባህል አይደለም እንዴ
ይቅርታ እኮ ያጠፋው ሰው አጥፍቻለሁ ማሩኝ ሲል በሀገራችን ባህል ቀሳውስትም የሃይማኖት መሪዎችም ሼኮችም የሀገር ሽማግሌዎችም ሆነው ሰው እኮ በደም የተጣላን ሰው ያስታርቃሉ እኛ ራሳችን በምንታገባቸው ቦታዎች የደም የነበሩን ችግሮች በዚህ አይነት መንገድ ለመፍታትና ሰውን ለማስታረቅ ሞክረናል እኛም ከጓዶቻችን ገዳዮች ጋርም እኮ ታርቀናል ግን በምን ምክንያት ነው ለምሳሌ ወይ የኢትዮጵያ ጥቅምን በጣም ለዛ ጥቅም አብረን መታገል አለብን ባልን ጊዜ ደርግ ላይ አብረን ታገል ባልን ጊዜ ጠርተን ከገዳዮቻችን ከነበሩ ቡድኖች ጋር ተነጋግረን ደርግ ላይ አተኩረን እንታገል በሚል ተስማምተናል ህብረት ፈጥረናል ይሄ አንድ ምክንያት ነው ሁለተኛ ደግሞ ይቅርታ ከጠየቀ ሰው አጥፍቻለሁ ንስሐ ገብቻለሁ ካለ ደግሞ ጥሩ ነው እንግዲህ እዛ ላይ ሰው መክሮ አይ ንስሐ ገብቷል ያው ድንጋይ ተሸክሞ ለምን ሆናል እና ምሕረት እናድርግለት ብሎ ህዝብ ቢስማማና ህዝብ ሊወስን ይችላል አንድ ግለሰብ አይደለም የሚወስነው መንግስቱ ኃይለማርያም እንኳን አጠፋው ሊል በጻፋቸው መጽሐፍ ሳይቀር እኔ አንድ ነገር አደረኩት የለም ያጠፋሁት የለም ነው የሚለው ሌሎቹም ደርግ በኮንኖች አሁን ዛ አዲስ አበባ ይርመሰመሱትም ይህንን ነው ያሉት። እኛ ጠፋ ነው የለም ማንንም ይቅርታ አንጠይቅም። ለምን ነው ይቅርታ ጠይቀው እንባለው ነው ያሉት። ወንጀለኞቹ በሞላ በወያኔ ወንጀለኞቹም ሳይቀር ለምን ነው ምህረት የሚደረግላቸው ለነሱ? መጀመሪያ ማመን አለባቸው። መጀመሪያ አጥፍተናል ማለት አለባቸው። ይሄ እንኳን አልተደረገም። መንግስቱ እንግዲህ መንግስቱ ምህረት ማድረግ እና ይቅርታ ማድረግ ሊጠቅም ይችላል። ኢሰፓዎች መንግስቱንም አሁን የሚያደንቁ ሰዎችን ለመሳብ ግን ያን ሁሉ ወገን ያጣው ቤተሰብና ያጣው ህዝብ ደግሞ ብዛት አለው። እሱ ደግሞ እንትን ይፈልግ ፍትህን ይጠይቃል። የሰው ደም ይጮሃል። የንጹሃን ደም ፈሷል። እነዚህ ሙሉ ተደበስብሶ ገዳዮቻቸው እዛ ገብተው እንዲርመሰመሱ ይፈቀዳል? የመንግስቱ ሰለባ የሆኑት እኮ ኑጎ ሀገራችሁ ግቡ አልተባሉም፣ በግልጥ አልተባሉም። ይህም አልሆነም እኮ ያልሆነ ነገር አለ። ስለዚህ የሚጎድለው ነገር አለ። ይቅርታ በሃይማኖት ምናምን ሃይማኖትና ፖለቲካን ባይደባልቁበት ጥሩ ነው። መደባለቅ የለበትም። ሃይማኖት በዚህ በኩል ነው፣ ፖለቲካ በዚህ በኩል ነው። ሁለቱ ይደባለቅና በሃይማኖት ይቅርታ እናደርጋለን። እንዲህ ብለን እንግዲህ አሁን ወያኔ እንደው አትፋረዱት፣ አስፈልጉት የሰረቀውን ማምጣት በሉት ይመጣል እኮ ቀጥሎ። ይሄን አንቀበልም። ያን ሁሉ ሰው ያሰቃዩ፣ ያን ሁሉ ሰው ፈጁ፣ አንድ በብሔረሰብ ደረጃ ብሔረሰብ ጠልተው ሊያጠፉ ሊያፈናቅሉ የሞከሩና ስንት ወንጀል የፈጸሙትን ይቅር ብለናቸዋል። እንግዲህ ባዩማን ነው፣ ትልቅ ቄስም አይደለም፣ ጠቅላይ ሚኒስቴሩ ነው። ምን አገባው እሱ? እኛ እኮ እሱን ምህረት ማድረግ አለብን፣ ይቅርታ ለሱ ማድረግ አለብን። ምክንያቱም የአውሬ ቡድን አመራር ሆኖ 28 ዓመት የቆየ ሰው ነው። ንስሐ ገባ ካለ ህዝብ ካመነበት ደግሞ እውነትም ሀቅ ነው፣ ይሄ ሰው ለደግ እየቆመ ነው፣ ደግ እያሰበ ነው፣ ተጸጽቷል ካለ ምህረት ያደርግለታል። ለሱም ማለት ነው። እሱ ምህረት ሲያጭ ሊሆን አይችልም። ህዝብ ነው ምህረት የሚሰጠው። እሱ ደግሞ ወንጀል ሲታመን ፍትህ ሲሰፍን ነው እንጂ ወደ ፈናው እርቅና ይቅርታ። ይሄ ደግሞ ሃይማኖት ይፈቅደዋል። የማን ሃይማኖት? እንም መጠየቅ እንችላለን።
አዲሱ ሹም በርዕዮተ ዓለም ደረጃ ካፒታሊዝምን የሚደግፈው ከአሜሪካን ጋር ባለው ግንኙነት ነው ይባላል። ኢህአፓ ደግሞ ሶሻል ዴሞክራሲ ይላል። በዚህ ላይ ምን ይላሉ?
እኛ በርዕዮተ ዓለም ደረጃ ማንኛውም የፈለገው ርዕዮተ ዓለም መያዝ ይችላል። ማንኛውም ድርጅት፣ ማንኛውም ፓርቲ፣ ማንኛውም ግለሰብ አቋሙ የየራሱ ነው። እንግዲህ የትኛው አቋም ይሻለኛል የሚለውን ለህዝብ አቅርበው በሶሻል በኢኮኖሚ በዲሞክራሲ ጥያቄ በመብት ጥያቄ በዚህ እኔ እንዲህ አደርጋለሁ ሲል ያን ህዝብ አይሄኛው ያዋጣኛል ብሎ ይመርጣል እንጂ ካፒታሊዝም የሚለውን ሰው በላ ስርዓት ነው የምንለው እኛ። እሱን ስርዓት ግለሰቡ ሊጭንብን አይችልም። ጠቅላይ ሚኒስቴሩ በእምነቱ የካፒታሊዝም ስርዓት ያዋጣኛል ሊቻል፣ ምክንያቱም አፍቅሮ አሜሪካ ያለው ግለሰብ እንደመሆኑ መጠን የአሜሪካኖቹን ስርዓትና የአሜሪካኖቹን ምርጫ ሊወስድ ይችላል። እሱ መብቱ ነው፣ መብቱን አንጋፋም። ግን እኛ ላይ ሊጭነው አይችልም። እኛ ህዝባችን ነው የሚመርጠው። ምን አይነት የኢኮኖሚ ስርዓት ይኖረን የሚለው ላይ ህዝባችን ነው የሚመርጠው። እኛ ለምሳሌ ህብረተሰባዊ ዴሞክራሲ ስንል ሰፊውን ህዝብ፣ ሰርቶ አደሩን ህዝብ የሚጠቅም ዴሞክራሲ እንጂ ለጥቂት ከበርቴዎች የሚጠቅም ስርዓት አንፈልግም ነው የምንለው። ይሄኛ አቋም ነው። ህዝብ ግን አያስፈልግም፣ ይሄ የኛ የምርጫ ለምሳሌ እንደ ስዊድን እንደ ፈረንሳይ እና ዴንማርክ እና አይነት አገሮች ያላቸውን ሳይሆን እንደ አሜሪካ ያለውን ነው። ጥር ያለ ጨካኝና የሰብአዊ የሆነ ደግሞ ካፒታል ስርዓት ነው የምንፈልገው ካለ ይመርጣል ህዝቡ። እኛ በዚህ ላይ እሱም አይጫንብን ትችትም የማድረግ መብት የለውም። ምርጫ ላይ ውድድር ላይ ከገባንና እዛ ላይ የኛ ፓርቲ ይሄን ያደርጋል የኦሮሞ ዴሞክራሲያዊ ፓርቲ እንዳለው አሁን ይሄን ነው የምንመርጠው እኛ፣ እነሱ ግን ይሄን ይመርጣሉና ይሄ ይጎዳቸዋል ይለን ብሎ ሊታገለን ይችላል። እኛም እንደዚሁ በአንተ ከዛ በዚህ አይነት ሂደት ውስጥ ከገባን ልንቃወም ይችላል። ግን ይሄን ስርዓት ነው እኛ የታገለው። ለምሳሌ አሁን ልማታዊ እድገት ያለው መለስ ካፒታሊዝም አይደለም። እሱ ከምርጫው ከሪዮታለ ምርጫው ጋር የተያያዘ እንትን ነው። ግን እሱም ወደ ካፒታሊዝም ሊያመራ ነበር ብሎ ማለቱ ዝም ብሎ ስህተት ነው። አልገባውም ማለት ነው ያለቀው ምርጫ ምን እንደነበር። እና በሪዮታለ ዘውስ ባይገቡ ደስ ይለናል። ያ ምን ያረግነው ምርጫ በራሳችን አስበንበት አንበን አውቀን ነው እሱ እንደሚለው ዝም ብለን ነው ምድን ያለው የሪዮታለም ቫክም ገዋ ስለተፈጠረ ምን ማለት ነው? ራሱ ቃሉ ራሱ ትርጉም የለው እንኳን ሀቅ ሊሆን እና መምረጥ ይችላል ፈልገው እሱ ለራሱ ነው ለራሱና ለድርጅቱ ህዝብ የኢትዮጵያ ህዝብ ግን እሱ ሊመርጥለት አይችልም። የኢትዮጵያ ህዝብ የሚመርጠው ሁሉ ሰምቶን ልዩ ልዩ አስተያየቶች ሰምቶ አልፈልግ እንዴ የንጉሳዊ ስርዓት ቢልስ የኢትዮጵያ ህዝብ አብዛኛው ያጤ ስርዓት ይመለስልን ሊል ይችላል እኮ መቀበል አለበት። የለም የለም እኔ ነኝ ማውቀልህ እኔ ነኝ ማዝልህ ያው አይችልም። እኛ አንፈልግም ያጤ ስርዓት ግን የኢትዮጵያ ህዝብ እንፈልጋለን ካለ ምን አለ አቅማችን ማቅረብና መቃወም ነው እንጂ ከዛ በላይ ህዝብ ነው የሚወስነው። ሄድ ማክበር ያስፈልጋልና ካፒታሊዝም ነው ምናምን ማለት እና ጸረ ሌሎችን አስተሳሰቦችና አመለካከቶች ጸረ የሆነ ንግግር ማሰማት ዴሞክራሲያዊም አይደለም ማወቅም አይደለም ትክክልም አይደለም።
ቅንነት የሞላው ሁሉንም ያቀፈ አለማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ።